ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ክፍል 2 መደበኛ ፕሮግራማችን አሁን ይጀምራል። የታላቁን ኢትዮጵያዊ ንጉሠ ነገሥት አጼ ቴዎድሮስን የህይወት ታሪክ ተንተርሶ በአቤ ጉበኛ የተደረሰውን ታሪካዊ ልቦለድ አንድ ለናቱ መጽሐፍ ትረካ ክፍል 3 አሰምተን የተክላላ ፕሮግራማችን ፍጻሜ ይሆናል።
የኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
Thank you.
አንድ ለናት
ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ሕይወታቸውን ለሰዉ ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነጻነት ሕይወታቸውን ለሚሰዉ ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ ክፍል 3
ታጠቅ ብሎ ፈረስ ካሳ ብሎ ስም ባርባር ቢሸበራል ኢየሩሳሌም እኔ ማዩ ቱርክባይ የምሸሽ ነው ፈረሷባ ታጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ እኔ ማዩ ቱርክባይ የምሸሽ ነው።
ምዕራፍ 3 ኃይሉ ወልደ ጊዮርጊስ። ልጅ ኃይሉ ወልደ ጊዮርጊስ እስከ ጎንደር ግንብ ድረስ ነጋሪት እያስጎሰሙ እምቢልታ መለከትና ትሩምባ እያስነፉ እንዲገቡ ከተፈቀደላቸው እንደ ዋግ ሹሞች በወርቅ ሳህንና ኩስኩስ እንዲታጠቡ በዚያ በጥንት ወግ በዚያ ቁልቁል ለመውረድ ያዘነበለው ዘር ካፋፍ እንደሚወርዱሃ ዘቅዝቆ እንዲወርድና መውጣት የጀመረው ባቀበት ቦታ ላይ ርር ብሎ የደረቀ ባዶ ሳርና በኋላው የሚገፋፋ ነፋስ እንዳገኘ እሳት በፍጥነት ወደ ላይ እንዲጋልብ በሚያዘወግ ክብር ከተሰጣቸው የቋራ መሳፍንት ዘር የተወለዱና በጊዜያቸው የቋራ ገዥ የሆኑ ሰው ነበሩ። ልጅ ኃይሉ ምንም እንኳ ታላቅ ከሚባል ዘር ቢወለዱ ምንም እንኳ የቋራ ህጋዊ ገዢው አድርጎ የሚቀበላቸውና የሚከተላቸው ቢሆኑ ምንም እንኳ የቋራ ምድር አቀማመጥ አሻፈረኝ የሚሉትን ለማቀፍ አውቆ የተሰራ ቢመስል በዘመኑ እንደነበሩ አንዳንድ መኳንንት ውሃ ቀጠነ ብለው የሚያቆልፉ ሲዘርፉት የኖሩትን ህዝባቸውን በየጊዜው እያመፁ የሚዘርፉ ሰው አልነበሩም። ዘራቸውን እየደጋገሙ በመቁጠር የትውልድ ሐረጋቸውን ከታላላቁ ነገስታት ከነ ኢያሱ አዲያም ሰገድ ከነ ፋሲለደስ ከነ በቃፋ ከነ ሱስኒዮስ ተማያያዝና እንዳይቆረጥ በመላ በመቀጣጠል እሱስ በምን ይበልጠኛል የሚል ዜ የሚያዘወትሩ ሰው አልነበሩም። በለስ የቀናው ሽፍታ 2300 ሌቦችና ነፍሰ ገዳዮች ቀማኞችና ቤት አቃጣዮች የተከተሉት እንደሆነ መጽሐፍ እያስገለጠ ፎከፍ እያስቆጠረ ጠጠር እያጣለ ዘሩን ከሰለሞንና ከቀደማዊ ምኒልክ ያለዚያም ከነ ኢያሱና ከነ ፋሲል እያስጠጋ የሚቀጥለው የጎንደር ንጉሥ ራሱ ለመሆን በሚመኝበት ጊዜ ይህም ቢቀር አንዱን የኢትዮጵያ ክፍል ገንጥሎ በዚያ ላይ የገዥነቱን ስልጣን ለመዘርጋት በሚያልምበት በዚያ የነንደልቡ ጊዜ የቋራው ባላባት ኃይሉ ከጭሌት ሁሉ የራቁ ሰው ነበሩ። የጮማ ቁንጣን የጠጅ ሞቀታ በያዛቸው ቁጥር በብዙ ንጹሕ ሰዎች ላይ ከቀላል እስራት እስከተቀላል ከርግጫ ከግርፋት የሚፈርዱ መንግስት የማያዛቸው መሳፍንት በሰለጠኑበት ዘመን የኖሩ ገዢ ቢሆኑ ልጅ ኃይሉ በዚህ አይነት ልቅነት ከማይመሩ እግዚአብሔርን ከሚፈሩና ለሰው ከሚራሩ ጥቂቶች ደጎች መኳንንት መካከል አንዱ ነበሩ። የሁሉ መልካም ሰውነት ንቅያና ሽፍትነት አመተኛ ግድያ አገርን መከፋፈል የወንድነት መሰረቶች በነበሩበት ዘመን እንደ ትልቅ ሰው ሳይቆጥራቸው ኖረ። ከዛሬ ድረስም እምነቱ ተላልፎ የልጅ ኃይሉ ታላቅነት ጎልቶ እንዳይነገር አድርጎት ይገኛል። ሁሉም የሃያሉን ታላቅ ሰውነት ደጃዝማች ማሩ በትክክል ያውቁ ነበር። ለሚያውቋቸው ሳይለምኗቸው አቀረባቸው፣ ሳያጠፉ በፍርሃት በደሏቸው። ልጅ ኃይሉ አንድ ቀን ማምሻ በድንገት በአካባቢ ያሉ መኳንንትን ሽማግሌዎችንና አጎቶቻቸውን ወደ ቤታቸው አሰርተው ብዙ ቁም ነገር ያለበት የማይመስል ያልተለመደ ውይይት ከጮማና ከጠጅ ጋር አቀረቡላቸው። ውይይቱ ከልጅ ኃይሉ አንደበት ብዙ ጊዜ ታይቶ የማይታወቀው ብርቅ ቀልድ የተቀላቀለበት ነበር። በመካከሉ ቁጭ ብለው ግብር እያበሉ ወንድሞቼ ወይ እንግዲህ ባላግብቼ በሰላም ላኖራችሁ አስቤያለሁ፣ እናንተስ ምን ታስባላችሁ? አሉ ልጅ ኃይሉ እንደመጣቀ ያሉ። በዚህ እንግዳ አነጋገር ሁሉም ግራ ገባቸውና እርስ በርሳቸው ተያዩ። ክርስቶስ ለሐዋርያት ሥጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት አያገኝም ባላቸው ጊዜ ነገሩ እንቆቅልሽና ግራ እንዲሆነባቸው የልጅ ኃይሉ አነጋገርም ለቋሮቹ እንደንቆቅልሽና ግራ ሆነባቸውና እርስ በርሳቸው ተያዩ። ለእርሱ ያልገባው ለሌላው ሊገባው ይመስል አንዱ ሌላውን በማየት መልስ የሚያገኝ እየመሰለው የአንዱ ዓይን በሌሎች ላይ እንደተተከለ ሁሉም ጭጭ አሉ። በዚህ ጊዜ በድሜ ከሁሉ አረጋዊ ለልጅ ኃይሉ የቅርብ ዘመድና መካሪ የሆኑት ግራዝማች ዘለቀ፣ ግራ አታጋባን እንጂ ጌታዬ ምን ማለት ነው? አሉ በቁም ነገርና በፈገግታ መካከል ሆነው። እውነቴን ነው ጌታዬ፣ ደጃዝማች ማሩ መጥተህ ባል እንድታገባ ብለውኛል፣ አሉ ልጅ ኃይሉ ፈገግታቸውን ከቀድሞ ቀነስ አድርገው። ሚስት ወይስ ባል? ግራ አታጋባን እንጂ አሉ ግራዝማች። እሳቸው ሚስት ብለዋል፣ እኔ ግን ባል ብየዋለሁ። ስለምን ልጄ ጌታዬ? አግባት የተባልኳት ሴት የተጋበኛው ጌታዬ እህት ከመሆኗን በላይ ማንም እኩያዬ ስላልሆነ አላገባም ብላ ይኖረች ናት። ዛሬ በእኔ ምክንያት ቋሮችን ለማገረም ሲባል ጓደኝነት የታምኖበት ሳይሆን፣ ሴትዮዋም ኃይሉን እፈልጋለሁ ብላ ሳይሆን ለመሳሪያነቴ ተፈልጌ እሷም በወንድሟ ትዕዛዝና ምክር ተገፋፍታ የተቀበለችው ስለሆነ ከባልነቴ ሚስትነቴ ካሁኑ ጎልቶ ተሰምቶኛል፣ አሉ ልጅ ኃይሉ። አይ እንኳን ከነሱ መጣ እንጂ ለሴት ጉልበት ነው ይህን ያህል መጨነቁ? ቋራ እንጂ ደንቢያ አትቀመጡ፣ የሴት ግርማ ከንፈሯ እስከሚሳም ነው ይሉ ነበር ባሻጓሉ በሰማይ ነፍሳቸውን ይማረውና። ጊዜ ነው እንጂ እንኳን ባሏ ጌታ አልነበርህም? ለመሆኑ ማሩ ማን ነው? የደንቢያ ጉርና ገፊ አጓት ዛፊ ዘር አይደለም? ጊዜ የሰጠው ቅል ድንጋይ ይሰብራል እንደሚባለው ኮነና ነው እንጂ ከእርሱ እህት ጋር መጋባት ለአንተ ይህን ያህል ከብዶ የሚታይበት ምክንያት ነበር? አሉ ግራዝማች ዘለቀ። እሱስ እንዳልከው ይሆናል፣ ግን ሁሉም የሚሰራው በጊዜ ስለሆነ ነው ይህን ያሉ። ለመሆኑ ሴትዮዋን ታውቃታለህ? አውቃታለሁ። እንዴት ናት? በመልኳና በኩራቷ ታላቅ ወይዘሮ ትመስላለች። ጠባይዋስ? እሱንማ እንግዲህ ወደፊት ልናይ ነዋ። ቢሆንስ የኩሩ ሰው ጠባይ ምን ያህል ያስደስት ብለህ? እሱስ አይባልም። እያንዳንዱ ሰው ውስጡ ኩሩ ሳይሆን እንዲያው ቆዳው ኩሩ፣ ጠጉሩ ክፉ ይሆንና ኩሩ ይመስላል። ሲቀርቡት ጊዜ ሲለምዱት ጊዜ ገራም፣ ትሁት፣ ቸር እንዲያው ደግ ሰው ይሆናል። ጌታዬን ሳታጫት ያጨች ሴትም ስታያት ኩሩ መስላ እንደሆነ አብርሃ ስትኖር ኩሩ ላትሆን ትችላለች። ደግሞ የሴት ኩሩ ክፉ አትምሰልህ። ራሷ ተከብራ ባሏን ታስከብረዋለች። አይነ ቀላዋጭ አረማመደ ቀለብ ላባ ሴት ራሷ ቀላ ባሏን ታቀላለች፣ አሉ ግራዝማች ወደ ቁም ነገሩ ገባ ብለው መቼም ዲራባን ባይራባ ግቢው መሞከሩ አልቀረ አሉ ልጅአይዱ አው ዲሞከሪ ገባል አሉ ግራዝማች ግራዝማች ገና በእንጥልጥል እንዳሉ ባራምባራስ ቋሉ ምግቡን አቋርጠው ሊነሱ ሲሉ ልጅአይዱ ቀደሙና ደ ምን ማለት ነው ባራምባራ የማገፍ ነው እኔ ተማ እድበልጣለሁ እንዴ ተነርቆ ተንጉስ በላይ ነው ቆጭ ባልዳ ነገርኝ አሉ ያንበሳውን ሞት እሱንስ እሺ ግን እኔ የምለው ለመሆኑ ለጉዳዩ ለጌታዬ የተላከልኝ ነገር አለ አሉ ባላምባራስ ቋሉ እሱስ በልዩ ልዩ መንገድ እኔ እንድጠይቅ ተደረገ በኋላ ደብዳቤን ተጽፎልኛል አሉ ልጅአይዱ አውሮፓም ያውቀዋል እስቲ ደብዳቤውን እንስማው አሉ ግራዝማች ዘለቀ አዎ የሚገባ ነው ደብተራ በሪውን እስቲ ያን ደብዳቤ አምጣልኝ አሉ ልጅአይዱ ደብተራ በሪውንም ተነስቶ ወደ ሌላ ክፍል ሄደና አንድ ወረቀት ይዞ ተመለሰ እስቲ አንብብልኝ አሉ ልጅአይዱ በዚያ ያሉት ሁሉ አይናቸውን እስካይኑ ድረስ በጠመጠመውና ቀጠን ረዘም ባለው ደብተራ ላይ አሳርፈው በቀጥታ ለማዳመጥ ተዘጋጁ ደብተራ በሪውን ንባቡን ቀጠለ የድረስ ተማምነ ተወዳጄ ለቋራገሽ ሰልጅ ኃይሉ ወልደ ጊዮርጊስ ለጤና ፍጅጉን እንደምን አለ እኛ በእግዚአብሔር ቸርነት ተነሰራዊታችን ደህና ነን እንዳሽከራችን ብቻ ሳይሆን እንደ ወንድማችን ስናይ የቆየን በመሆናችን ምስክር የሚሆን የምስራች ልከንልሃል ምንም እንኳ ከልብ እንደምንወድህና እንደምናምንህ ብታውቅ ታማኝነትህን ይበልጥ ለማጠንከር ከኛ ወገን የሆነች ታላቅ ሴት ለግቢ እንደምትመኝ እነ ሊቀ ካህናት ላከውና ሌሎችም አንተን በጣም የሚያውቁ ታላላቅ ሰዎች በየጊዜው ይነግሩንና ይለምኑን ስለነበር የእነሱንም ቃል ያንተንም ትልቅ ሰውነት አይተን እንዳይናችን ብረት የምንጠነቀቅላትን እና የምናፈቅራትን እህታችንን ወይዘሮ ወለተ ተክሌን እንድታገባ ፈቅደንልሃል ታንግዲ ወዲህ የራስህ ሚስት ስለሆነች በሚመችህ በማንኛውም ጊዜ ሰርጉን አዘጋጅተህ ከንዷን ልትረከብ ትችላለህ እኛ በዚህ የበለጠ ስጦታ በዚህ የበለጠ ባለሟልነት ለማንም ሰጥተን ስለማናውቅ ባጋጠመ ታላቅ ዕድል ምንም ሰጪው እኛ ብንሆን የምስራች ለማለት ተወዳጆች ጋር ልንደረብ ይገባል ምንም እንኳ እስከ ዛሬ ድረስም ያየንብህ ክፉ ነገር ባይኖር ለወደፊቱ በበለጠ ተቀራርበን ለመኖር ከዚህ የበለጠ ምክንያት አይኖረንም ሰላም እግዚአብሔር ተወላችን ጋር ይሁን አሜን ማህተም ደጃዝማች ማሩ ርዕሰ መኳንንት ዘደንቢያ ወኩሉ አጓሪሃ ለጎንደር ደብዳቤው ተነቦ እንዳለቀ በቤት ውስጥ ጊዜያዊ ጸጥታ ሰፈነ ሁሉም በየራሱ እንደሚያስብ አንገት አንገቱን ወደ ምድር አቀርቅሮ ዝም አለ ዳዲያ ምን አለበት አሉ ግራዝማች ዘለቀ እሱስ ምንም የለበትም ብቻ አሉ ልጅአይዱ ቅር የሚያሰኝ ነገር አለበት እንዴ ተለመን እንጂ አለመን ነገሩ የተገላቢጦሽ ሆነና ነው እኮ ደስ ያላለኝ አይ እንኳ ምንም አይደለም በዚህ ጊዜ ሁሉም ዝም እንዳለ ነበር ልጅአይዱ በዚያ ቁጭ ወዳሉት ሁሉ ፊታቸውን ቀና አደረጉና ዛሬ ስለዚህ ሁላችሁ አስተያየት እንዴት ነው በዚህ ጊዜ ሁሉም ዝም እንዳለ ነበር ልጅአይዱ በዚያ ቁጭ ወዳሉት ሁሉ ፊታቸውን ቀና አደረጉና ዛሬ ስለዚህ ያላችሁ አስተያየት እንዴት ነው አሉ ምን ቸገረን ለዝምድና ሲፈልጉን ዘመድ እንሆናለን ታስከፉን ደግሞ የተከፉት ሁሉ የሚያደርጉትን እናደርጋለን አሉ ቀኝ አዝማች ባህሩ አይ ምንም የሚያስቸግር ነገር ያለ አይመስልም አሉ መምህር ዘሩ ዛሬ እንግዲህ መልሱን ደብዳቤ በቶሎ መላክ ሊኖር ነው ከተዛመዱ አይቀር ቅርታ እንዲኖር አያስፈልግም ደብዳቤውን ጥሩ ሆኖ ሊጻፍ ይገባል በጫማ ስር ወድቄ አጓራ የካም ጭቃ የጋፍ የቢሩ መሳፍንት የሚሸነገሉባቸው ቃሎችን በቸልታ እንዳይታለፉ ማድረግ ይገባል አሉ ግራዝማይ ዘለቀ በተለመደው ጣፋጭ አነጋገራቸው። ሁሉም ሲስቁ ፈጥ ብሎ የቆየው አዳራሽ ፉካታ ተሞላ። ንግግሩ በዚህ ላይ እንዳለ ልጅ ኃይሉ አዝማሪ ተጠርቶ እንዲገባ አዘዙ። አዝማሪ ሙላት ነጭ ኩታውን አደግድጎ በነጭ እጀ ጠባቡ ላይ መሰንቆውን አንግቶ ገባ። ሊቀካህናት ላቀው አልቧ ላይ ተተክሎ በነበረው የደጃዝማች ማሩ ድንኳን ውስጥ እንደተናገሩት ሁሉ ልጅ ኃይሉ እስከ አዝማሪው ድረስ በዚያ አዳራሽ ውስጥ የነበሩት ሁሉ የለበሱት ልብስ ንጣትና ጽዳት የፊታቸው ወል ጥራት ቤቱን በቀለመ ደማቅ አበባ የተሞላ አስመስሎ ይታይ ነበር። መኳንንቱም ጠጅ፣ ገበሬውም ጠጅ፣ ባለጌውም ባሪያውም ጠጅ ብለዋል ሊቀ ካህናት። አሁንም አዝማሪውም ጠጅ ለሊቀ መኳንንት ሙላቱ ዘፈኑን ከመጀመሩ በፊት ሁለት የጎሽ ኮልባ ጠጅ ተሰጠውና አከታትሎ ጅው ጅው ካደረገው በኋላ አይኖቹን ወደ ጣራው ሰቅሎ ተለል ብሎ ከወረደው ጢሙ ጋር ወደ ላይ ያንጋጦ ሲያይ አቡነ ተክለ ሃይማኖት ሰባት የባቄላ ፍሬዎች እየበሉ የሚሰልዩበትን ጊዜ በማስታወስ የሚሳለውን ስዕል መስሎ በጎፈሬውም ቢሆን በተፈጥሮ ትልቅነት አይታወቅም ትልቅ ከሆነው ራሱ ጠበብ የሚል መስሎ የሚታይ ደረቱን ከገመጣ ደግሞ በዚያ ጣፋ በሚሰነጠቅ ድምፁ ዘፈኑን ጀመረ። አፍሪካም ያውቀዋል እስያም ያውቀዋል ለተራቆተው ልብስ ለራበው እንጀራ ያባት ጋባገር እንደምንሽ ቋራ ለጠማው ጠጅ አለ የተራበም ይብላ ግን ጠላ እንዳትሉን ቋራ አይወድም ጠላ የደም ቢያመቋንን ጊዜ ያለን ብላችሁ ኃይላልን አስበሉ የማንም አይደለ የእግዚአብሔር ነው ኃይሉ። ይህን በገጠመ ጊዜ ሁሉም እየተንሾካሾከ የአዝማሪውን ግጥምና ድምፅ ሲያመሰግንና ሲያሳጥም ልጅ ኃይሉ እዚያውኑን መልሰው አሉ። አዝማሪውን መለሰና የደም ቢያመቋንን ጊዜ ያለን ብላችሁ ኃይላልን አስበሉ የማንም አይደለ የእግዚአብሔር ነው ኃይሉ። ሲል ልጅ ኃይሉ ቀበል አደረጉና እስቲ ደና ቆዩኝ አሉ። አዝማሪውም በዜማ ተቀብሎ እስቲ ደና ቆዩኝ አለ። ልጅ ኃይሉም ግጥሙን ቀጠሉ። እስቲ ደና ቆዩኝ በደና ሰንብቱ ዘመዶቼ ሁሉ በመጣም መጣሁኝ አጋጣሚ ሆኖ ብቀር ቀራት በሉ ለሄድ ነው ጣቆስራ ለሄድ ነው አለፋ ለሌላም አይደለ ወተቴን ልገፋ ወተት ገፋለው እጄ ወደ ጣና ረድቶ ካልተገፋ ቅባት የለምና ሲሉ አዝማሪው እየተቀበለ ሲያዜም በዚያ ያሉት ሁሉ ትካዜ ተሰምቷቸው ዝም አሉ። አዝማሪው ግን ሌሌሌሌ እያለ ሌላ ግጥም ይጠባበቅ ጀመር። በግጥም የታወቁት ቀኝ አዝማች ባህሩም ቀበል አደረጉና ለምንም ለምንም አናልፍም ባለፋ ደምቢያ ጉርና ያውቃል በለመደው ይግፋ ደምቢያ በማር ከብሮ ምንም ጠጅ ቢያንሰን ወደ ደምቢያ እንወጣም ለማር ብር ይዘን ማሩ በደምቢያ ውስጥ ቢኖርም ባይኖር አጓት አጓት እንጂ መችላል ማርማር በል አሉት። አዝማሪውም የራሱን ድምፅና የልጅ ኃይሉ ጠጅ ተዋህደው ስሜቱን ስላጋጋሉት በግጥም እየተደጋገመ እንደሚነሳው የደምቢያ ጉርና እየተወናጨፈና እየተናጠ አንዳንድ ጊዜም ወለሉን በእግሩ እየደለቀ ዘፈኑን ያቀልጠው ነበር። ግራዝማች ዘለቀም ከዚህ ቀጠሉና ምንም እንኳ ጊዜው ቢርቅ ለወተቱ ረግቷል ተገፍቶ ይውጣልን ቅባቱ በበጋይም ጥንጂ የማር ጠጅ ሊጠጡ ብርዝ ጠጅ አያጡም በግቢ ስተመቱ በል አሉት። አዝማሪው ይህንና ይህን የመሰለ ግጥም እየተቀበለ ሲዘፍ ሳቁና ውካታው ከግብዣው ጋር ሲቀጥል ከቆየ በኋላ በተጀመረው ውይይት ላይ ሰፊ ምክክር ሲደረግበት አመሸና በልጅ ኃይሉና በወይዘሮ ወለተ ተክሌ መካከል እንዲደረግ የታሰበው ጋብቻ የማያስገባ መሆኑ ታምኖበት የቋራ መኳንንትና ልጅ ኃይሉ ተስማምተውበት ሁሉም ወደ የቤቱ ሄደ። ምዕራፍ አራት ወይዘሮ ወለተ ተክሌ። ወይዘሮ ወለተ ተክሌ የልጃት ማች ማሩ እህት የወይዘሮ ቃልጣሽና የልጅ ኃይሉ ንብሉ ልጅ ናት። ባል የሚባለው ጉሸፋኝ ካላገባ አንድ እግዜር አይበለውና አስርም ቢወልዱ ወይዘሪት እንጂ ወይዘሮ ማለት አይገባም የሚል ጣጣ ባገሩ ስለሌለ ድንግልም ብትሆን እንዲያውም ባትሆን ለጋ ወጣትም ብትሆን አሮጊት ብቻ የሴት ሶታ መለያው ካላት ወይዘሮ ትባል ነበርና ወጣቷ ወለተ ተክሌም ወይዘሮ ወለተ ተክሌ እየተባለች ትጠራ ነበር። ስለ ውበቷ የሚናገሩ ሰዎች ሁሉ ጥርሷ በረዶ፣ አይኗ ኮከብ፣ በጠቅላላው አንገቷ፣ ባቷ፣ ሽንጧ ይህን ይመስላል ከማለት ያያት ሁሉ ልቡ የሚጠፋላት መኳንንቱ በእውናቸው ድሆች በህልማቸው በምኞት የሚባክኑላት ነበረች እያሉ መናገሩ ይሻላል ይላሉ። ይሁንና የነ ደንቢያ፣ የነ ፎገራ፣ የነ ጨፈር፣ የነ ለፋ ልጃገረዶች ባንቀልባ እንዳሉ ሲታችሁ በስድስት በሰባት ዓመታቸው ሲዳሩ እንደ ድብ ሆኖባት ከአስር እስከ አስራ አንድ ዓመታት ስትታች የምትቆየው ቁሞቀር እየተባለች ስትሰደብ ኃይሉ ልጅ፣ የአልጣሽ ልጅ፣ ከዚያም በላይ የጀግናው ማሩ የእህት ልጅ ወለተ ተክሌ በሀያ ዓመቷ ያለ ባል ትገኝ ነበር። እንደ ሀገሩ ወግ ቢሆን ኑሮ ጡቷ ብዙ ሕፃናት አሳድጎ ቆሮንቾ ሆኖ መውደቂያው ጊዜ ነበር። ግን ለማንም ደረት ገና ስላስታሸ የአንድ ሕፃን አፍ እንኳ ስላልሳበው ከአስራ አምስት እና ከአስራ ስድስት ዓመቷ ላይ እንደነበረችው ጡቷ ጥልፉን ቀሚሷን ብቻ ሳይሆን ከላይ የደረበችውን ኩታ ጭምር እንዳጎበር ወደ ላይ አንገርቦት ይታይ ነበር። በየአቅጣጫው እየገመቱ በየድንኳኑ ስር እያደሩ ሲንከራተቱ ከሴቶች ጋር እንደ ልብ ለመዝናናት ብዙ ድል ያልነበራቸው የደጃዝማች ማሩ መኳንንትና ወታደሮች ወይዘሮ ወለተ ተክሌን ከልፍኝ ወደ አዳራሽ ወይም ከአዳራሽ ወደ እልፍኝ አለፍ ስትል ሰርቅ አርገው ለማየት በቻሉበት ጊዜ ሁሉ በእውን አይሞከር እንጂ በህልም ምኞታቸው እንደሚፈጸም አብዛኞቹ ይናገሩ ነበር። አንድ ቀን ደጃዝማች ማሩ ወገራ ሰንብተው ሲመለሱ ወይዘሮ ወለተ ተክሌ አጎቷን ለመቀበል ከአጥሩ ውጭ ከአበቦች ሁሉ ተለይቶ የፈነዳ አበባ ወይም የናባና እንጉዳይ እያሉ እንደሚጠሯት ሁሉ ከገላጣ ሜዳ ላይ ብቻውን የወጣ እንጉዳይ መስላ ልዩ በሆነ ውበት እንደቆመች ካዩት ሰዎች መካከል ባልንጀሮች የሆኑ ሁለት ወታደሮች በበነጋው እንዲህ ብለው ተነጋገሩ ይባላል። ጓዴ፣ ዛሬ በህልሜ ያየሁትን ብነግርህ ይገርምሃል አለ አንደኛው ወታደር። ምን ነበር ጓዴ? አለ ሁለተኛው። ደሃ በህልሙ ቅቤ ማይጠጣ ንጣት በገደለው ነበር የሚባለው ምሳሌ ሐሰት የለበትም። ዛሬ ማታ በህልሜ እኮ ወይዘሮ ወለተ ተክሌን እንዴት ልበልህ ልክ እንደ ባሏ ሁኜ አደርኩ። እንዴት አገኘሃት እባክህ? ሰው በህልም ሁለት ይሆናል ማለት ነው? እኔ እኮ ከኔ ጋር ብቻ ያደረች መስሎኝ ነበር። በዚህ መንገድማ ከደጃዝማች ማሩ አሽከሮች አንዱ ሳይቀር አብሯት አድሯል ማለት ነው። አንተም አገኘሃት እንዴ? ታዲያ ምን ነው የምልህ? ዶባኔ ነህ ማለት ነው? በህልም ነው የተቃማነውና ጠቡንም በህልም ብናደርገው አይሻልም? ደሞስ በአንድ ጊዜ ለሁላችንም መሆን ተቻለች፣ ምን አጣላን? ሁለቱ ጓደኞች ይህን ተገላልጠው ይቀላለዱ እንጂ ከአጎቷ ከደጃዝማች ማሩ በቀር በዚያ ግቢ ከሚገኝ ሱሪያት ለቆ የሚል ወንድ መካከል ወይዘሮ ወለተ ተክሌ በህልሙ ያላስተነገጠችው አንድ እንኳ አይገኝም። ወይዘሮ ወለተ ተክሌም ሳይፈልግ በግድ የሚሳበው የጎረምሳው የመካከለኛ ሰው ጠና ያለ ሰው የመኮንን የተራ ሰው የቆንጆ የቁንጃ ሰው አይን ሁሉ ይያረፈባት በዚያ ሁሉ ምቾትና ሰላም ላይ ተቀምጣ በዚያ የእሳትነት ዘመኗ እሷም በፍትወተ ስጋ ሳትቀቀል ቀረች ማለት ሰው ሆና አልተፈጠረችም እንዲያው እንደ መልኳ መልአክ ናት ማለት ይሆናል። ነገር ግን ክብር መጠበቅ የሚባል የታላላቅ ሰዎች መከራ አለ። በተለይ ታላቅ የምትባል ሴት ክብሯን ለመጠበቅ ተቃጥላም ነዳም ፍላጎቷን መፍታት ነበረባት። በጊዜው በምንም ሁኔታ ወደን መቆጣጠር ስለማይቻል አንዲት ወይዘሮ ውጭ ልወስልት ብትል ከዲቃላ በፊት ወሬውና አመቱ ከሀገር የሚያስጠፋ ነበር። ከቤት አመሌን ልደብቅ ብትል ስንቱን መኳንንት እየናቁ የገብሬ ወይም የሰጠች የልጅ እናት መሆን አለ። ስለዚህ የሚያዋጣው ብዙ ሳይቆራሩ ብዙ ሳይቀሉ እኩያዬ ነው ባይባልም ወደ እኩያነት ይጠጋል የሚሉትን ባል ሳያመልጥ ማግባቱ ብቻ ነበር። መደዴ ሴቶች ስለ መደዴ ባሎች ባልና ጉንፋን አይጠፋም እያሉ የሚናገሩ ቢሆንም እንደነ ወይዘሮ ወለተ ተፌ ላሉት ወይዛዝ የሚመጣው ባል እንደ ጉንፋን ርካሽ ሊሆን ስለማይችል ባልና ታመለጠ አይያዝምና ሳያመልጥ ተጠንቀቁ የሚባለውን ምሳሌ አስተውተው ቶሎ ማግባት ነበረባቸው። ምናልባትም ስህተቱ ከወይዘሮ ወለተ ተክሌ ብቻ ላይሆን ይችላል። በዚያ ጊዜ አንድ መስፍን አንድ ቆንጆ ልጅ ካለችው አንዱን የሚያሰጋ መኮንን ለማሰር የታመነች አምባው ነበረች። ስለዚህ ደጃዝማች ማሩም በህዝባቸው ፊት እንደሚደረደሩ ሳይሆን በዚህ ዘዴ ብዙውን ጊዜ ይጠቀሙበት ስለነበር በወለተ ተክሌችን ሊታሰር የሚገባውን ሰው ሲያማርጡ መቆየታቸው አልቀረም። አንድ ቀን ጠዋት ደጃዝማች ማሩ ወይዘሮ ወለተ ተክሌን ወደ እልፍኝ አስጠሯት። ጉዳዩ የቆይታ ስለነበር ማንም ሰው ወደ እልፍኝ እንዳይገባ ታዘዘ። ወይዘሮ ወለተ ተክሌ ገባችና ችቧይ ሞላም ወገቧ እንደሚባለው ሳይሆን ያ ከደልዳላ ቁመቷና ከሙሉ ሰውነቷ ጋር ተመጣጥ ነው የተሰራ ወገቧ እስኪሰበር ለጥ ብላ እጅ ነፍታች። እንደምናደርሽ የኔና ቁጭ በይ አሉ ደጃዝማች የታቸውን ልጅ ትክ ብለው እያዩ። ምንም እንኳ ዘወትር ከዓይናቸው እንድትርቅባቸው ባይፈልጉ በእርግጥ የባል ጊዜ እንደተላለፋት የቤት እመቤት የልጆች እናት ከመሆን ታግዳ እንደተቀመጠች በጣም ሊገነዘቡት የቻሉት በዚህ ቀን ነው። ከዚህም በላይ ቆንጆዋ እህታቸው ወይዘሮ አለታሽ የቆንጆ ቆንጆ የሆነች እህት እንደተኩላቸው ልብ ብለው ለመረዳት የቻሉት በዚህ ጊዜ ነበር። ደጃዝማች እንደ ብዙዎቹ አጎቶች ሁሉ የእህታቸው ልጅ ልክ እንደ ልጃቸው ይወዳሉ። የእህት ልጅ ባይወልዱትም ልጅ እንደሚባለው የሚወዷት እህት የወለደችው ልጅ ያው የራስ ልጅ ነው። በተለይ አንድ ሰው ገድሎት ወንድሞቹ ደሙን ሳይመልሱ ዝም ቢሉ እንኳ ወንድ ልጆች ያሏት እህት ካለችው በነጋ በጠባ የምታፈሰውን በዋ ልጆቿን አስገድዳ የወንድሟን ደም ታስመልስ ነበር። ከአንድ እናት ከአንድ አባት የተወለዱ ልጆች በዝምድናም ሆነ በፍቅር ከአባትና ከልጅ ወይም ከእናትና ከልጅ ይበልጥ ይቀራረባሉ ይባላል። ስለዚህ ከአንድ እናት ከአንድ አባት የሚወለዷት እህት ልጆች የራስ ልጆች ናቸው ተባሉ። ደጃዝማች ማሩ የእህታቸውን ልጅ ከልጃቸው ከወርቁ አኩል እንደዚያ ተንሰፍሰው ይወዱ የነበረበት ምክንያትም ይኸው ነው። ወይዘሮ ወለተ ተክሌ ቁጭ እንድትል ከተነገራት ቆየት ቢልም አጎቷን ከእግዚአብሔር ቀጥላ ተፈራ ታከብርና ትወድ ስለነበር አንድ ጊዜ መንገር ብቻ ቁጭ ልትል አልደፈረችም። ቁጭ በእንጂኒና አሉ ደጃዝማች አሁንም ደግሞ ድምፃቸው ከፈጣን አነጋገራቸው ጋር አንድ ልጅ ጣም ነበረው። ወይዘሮ ወለተ ተክሌ እጅነሳችና በደጃዝማች ትይዩ ባለው ቋንጣ ወንበር ላይ ተቀመጠች። አንድም ሰዎች ለሚወዱት ሰው ከልክ በላይ ተጨናቂዎች ናቸው። ሲነጋገሩት በትጉ ሲቆሙ ሲቀመጡ ሲጋብዙት ሲጋብዛቸው የሚያደርጉት ልጅ ሆነ ባደረጉት ያለመካስ ስሜት እንደሚታይባቸው ለጀግናሽ ማሩም ብዙ ሰው አይውደዱ እንጂ ለጠሉት የዲያብሎስ ዲቃላ የሆኑት ያህል ለሚወዱት ሰው እንደዚሁ ሙት ነበሩ። ስለዚህ ወይዘሮ ወለተ ተክሌ የታቸው ልጅ ተቀምጠው ያስወለዷት የሃያ አመት ኮረዳ ወተተብርጭቆ ፍትፍት በጣታቸው ዘው እየመገቡ ያሳደዋት ተጥቶንም ፈንነቷ ወራት ታለም እስቲ ሙጭተን አምጪልኝ እያሉ ሲታቀፏት ብዙ ቀን ተሰርጃቸውና ፈጀጠባባቸው ላይ እየሸነች ታለም እቺ ሽንታም ልጅ ሽኮልቴና በሰበሰችው አንቺው ፈጅልኝ ይሏት የነበረው እንዲያውም አንድ ቀን ሽንት ብቻ ሳይሆን ከሽንት ወፈር ያለ ብቻ ነገር በጀጠባባቸው ስትታቀፋቸው ጊዜ እንደመሳቀ ይያሉ ታለም የዛሬው ሲጉድ ነው ነይ የልጅሽን ጉድ ይልኝ ሲሉ ወይዘሮ አልታሽ ከጓዳ ጥቅ ቢሉ የወንድማቸው ጀጠባ በልጃቸው እንትን ሆኖ ቢያዩት ወንድም ማለት ጭቃቦ አበላሸችን ብለው ከቸናቸው ላይ አንስቱላቸውና እንደምታት ይያሉ አንቺ ከዘና ወንድምን ያበላሸሽው ብለው ፈንጥጫቸው ከደረታቸው ላይ ጠጋ አድርገው ይዘዋል። ባንዲጫቸው ቂጧን መታ ያደርጓት ትኩር ብላ አይጨቸውና ቂጧን ተፈራርጋ ብላ ማልቀስ ትጀምር ተዩ ይበላሽ በገዛው ወንድምሽ ልብስ ምን አባቱ ተዩ ሲሉ ራሳቸው ብድግ ብለው ተዩ እያሉ ጉንጯን የሳሙት እስከዚህ ቀን ስስ የሚላቸው ቢሆንም የአሁኗ ወለተ ተክሌ የአሁኗ ላይን የምታስፈራ ወጣት ወይዘሮ ከዚያች ሕፃን እጅግ ርቃ እንዲያውም በእርግጥ ያች ሕፃን እንዲህ ሆነች ብሎ ለማመን እንኳ የምታስቸግር ሁና ታየቻቸው። ሊነግሯት የፈለጉትን ለመንገርም ልክ እንደ ታላቅ እንግዳ ፈሯት። ፈራ ተባሲሉ ቆይተው ልክ እፍረትና ቅርታ እንዳለበት ሰው በተዘጋና ዝቅ ባለ ድምፅ የኔና እንግዲህማ አንድ ጓደኛ ልፈልግልሽ እንጂ አሏት። ወለተ ተክሌ በዚህ እድሜዋ ጓደኛ ልፈልግልሽ ስትባል ፈተል የምታፋት ትላት ስፌት የምታሳፋት ደንገትራ ለመሆኑ በቅጽበት ስለገባት አንገቷን ደፋ አርጋ ዝም አለች። ደጃዝማች ቀጠሉና መቼም ፈላጊሽ ብዙ መሆኑን አንቺም አትሰጪው፣ ግን ተቋራ ተወገራ ተንፍራት ተደምቢያ መኳንንት የምትመርጪውን ንገሪኝ አሏት። በዚህ ጊዜ ደጃዝማች አንዳዋ ገና ወደ ከፍተኛ ስልጣን ወጥተው አልታወቁ ስለነበር ከደጃዝማች ማሩ ትስ አላሏቸውም ነበርና ተቁጥር አላገቧቸውም። አንገቱን ደፍታ ዝም አለች። ከመጀመሪያው ጥያቄ መደረጉም ልጅቷ ማን መሆኗ ታይቶ ነው። በእድሜዋ የደረሰች ደንበኛ አስተማሪዎች እየተከተሉላት ለብዙ መሀይምና ሰሞነኞች መምህር ለመሆን እስከምትችል የተማረች መልኳ ብቻ ሳይሆን ጠባይዋ፣ ቆራጥነቷ ሰዎችን ለማዘዝ የተፈጠረች መሆኗን የሚናገሩላት በተራ ወይዘሮ አይን ልትታይ የማትችል መሆኗ ታይቶ ነው። ግን ምንም ቢሆን ሴት መሆን አይቀር። አንዷ ታላቅ ሴት የእሷ የሆነ ወይም የሚሆን ወንድ ስም ሲነሳ ማፈር መሽኮርመም የማይቀር ነገር ነው። የዚያ ጊዜውማ አይነሳ የሴትና የወንድ ጉዳይ ታላቅ ክብር ያለው ሚስጥር በመሆኑ ወሬው ሲነሳ ሴት የሆነች ሁሉ አንገቷን ከመድፋት በቀር የወሬው ተካፋይ መሆን ፍጹም ብልግና ነበር። በተለይ ልጃገረድ እከሌ የሚባል ሰው አሽቶሻል ሲባል ሰምታ ነው የዚያን ሰው ፊት የምታይ? በጭራሽ። እርግጥ ነው ወይዘሮ ወለተ ተክሌ እስከዚህ አልነበረችም። ቢሆንም አይናውጣ ደረቅም አልነበረችም። የባል ነገር መታሰቡ ሲነሳባት አፈረች፣ አንገቷንም አቀረቀረች። ደጃዝማች ማሩም ችግር የሆነባቸው መጀመሩ ነበር እንጂ ከጀመሩት በኋላ እፍረቱ ስለቀለላቸው እንግዲህ እኮ ልጅነት የለም ራስሽ አስበሽ የምታደርጊው ነገር ነው የሚቻልሽን መርጠሽ ንገሪ አሏት። ወለተ ተክሌም ደጃዝማች ማሩ ሊያዩት ያልቻሉት መጠነኛ ላብ በእጇ ጣቶች ውስጥና በግንባሯ ላይ ችፍ እንዳለ አንገቷንም ወደ መሬት እንተቀበረች። ጌታዬ ለመረጡት እንጂ እኔ ምን አውቃለሁ አለች ከፍረት ጋር። እንኳን ደጃዝማች ማሩን ያህል ሰው ማንም ቢሆን ከጭቃ ሹምነት በላይ የሆነ ሹመት ካለው በአካባቢው ሕዝብ ዘንድ ታላቅ ጌታ ሆኖ ይታይ ነበር። እግዚአብሔር ከተራ ሕዝብነት አውጥቶት ከተገኘ እናት እንኳ ልጇን ጌቶች እርሶ እያለች ትናገረው ነበር። እነ ታላቅ እህት፣ እነ ታላቅ ወንድም፣ እናክስ፣ እናጎት፣ እናብሮ አደግማ መቼም አፉ እስኪቆረጥ ጌቶች ማለት ወገቡ እስኪቆረጥ እጅ መንሳት ነበረበት። ለምን? ለሰው መርጦ ለሹመት እንጨት መርጦ ለታቦት እንደሚባለው ከሰው ተመርጦ ተሹሟላ፣ ከሰው ተመርጦ ተቀብቷላ። በዚሁ ደንብ ነው ወይዘሮ ወለተ ተክሌ እንደዚያ የምትወዳቸውንና እንደዚያ የሚወዷትን አጎቷን ጌታዬ ያውቃሉ ያለች። ለቋራው ገዥ ብድርሽ ቅር ይልሻል አሉ ደጃዝማች። ጌታዬ የተመረጡት ቅር የሚለኝ የለም አለች ወለተ ተክሌ። አይ ተፈቃዴ ላለማውጣት ብቻ ብለሽ ሁሉንም ዝም ብለሽ አትቀበይ። ደስ የሚልሽን ብትመርጭም ያው የኔ ፈቃድ ነው። ከኔ ይበልጥ ለኔ ደህንነት ጌታዬ ስለሚያስቡ እሱ የሚመርጡት ሁሉ ይስማማኛል። እንግዲህ ያለ ቅሬታ ተስማማሽ ማለት ነው? አሁን ምንም ቅሬታ በሆድሽ የለም? በጭራሽ። እኔ ከጌቶች የምደብቀው አለ? እስቲ እሙት በይ። ማሩ ይሙት። ምዕራፍ አምስት የጉዞ አጋጣሚዎች ኪንት ልጅ ኃይሉ ከቋራ ተነስተው ወደ ደንቢያ ለመሄድ በተንከል በኩል ዘለቁ። የተንከልን ቆላ ወጥተው ወደ ወይና ደጋው ተንከል ከደረሱ በኋላ በጭጋ በኩል አቋርጠው ወደ ሰቀልት አመሩ። ከዚያ በሰቀልት ውስጥ ስመታላቅ ከሆነችው መቋሚያ ማርያም ሲደርሱ ከአራት ከአምስት ቀኖች የቆላና የደጋ ጉዞ በኋላ የተከተላቸው አጀብ በጥሎና ጋሰሱ ሁሉ ስለተዳከመ ወደ ባላገር ሰፈር ተመሰማራት ብለው በአንድ የዋርካ ዛፍ ስር ጥቂት ድንኳኖች አስተክለው አረፉ። ጊዜው የተራራው በጋ ወራት ከመሆኑ በላይ ሰዓቱ ከእኩለ ቀን አለፍ ብሎ ፀሐይ በጣም ያቃጥል ስለነበር ከተያዘው ስንቅ ምሳ ተበላና የደከመው መንገደኛ ሁሉ በየድንኳኑ ውስጥና አንዳንዱም ከዋርካው ስር ካሉ ቁጥቋጦዎች ቅጠል ቆርጦ እየጎዘጎዘ እንቅልፉን ጀመረ። ልጅ ኃይሉ ድካምና እንቅልፍ ያልተጫናቸው ሁለት ሶስት አሽከሮቻቸውን ወደ ድንኳናቸው አስጠርተው ሲጫወቱ በስተውጭ ድንገተኛ ግርግር ተሰማ። በዚህ ጊዜ ልጅ ኃይሉ ከውጭ የሚሰማውን ግርግርና ድምፅ ለይቶ ለመስማት ፊታቸውን ወደ ድምፁ አቅጣጫ አዙረውና ጆሮአቸውን ዘንበል አድርገው ነገሩ ምንድን ነው አሉ። አብረዋቸው ከነበሩት አሽከሮቻቸው ሁለቱ በፍጥነት ተነሱና ከድንኳን ወጥተው ድምፁና ግርግሩ ወደ በዛበት ድንኳን ከደረሱ በኋላ ነገሩን አይተው ወደ ልጅ ኃይሉ ድንኳን በፍጥነት ተመለሱ። ነገሩ ምንድን ነው አሉ ልጅ ኃይሉ በእርጋታ። ጊንጥ ናት አለ አንዱ አሽከር። ለጊንጥ ነው ታዲያ ይህ ሁሉ ግርግር አሉ ልጅ ኃይሉ። የለም ሰውነፋ ነው ማን ነደፈች ልጅ ዘውዴን ከመኑ ላይ የግር ዘንጋቸውን ተግንባሩ ላይ ይንጧሙታለች አመለጠች እንጃ አላየውም ከዚህ በኋላ ልጅ ሄዱ ተነሱና ወደ ልጅ ዘውዴ ድንኳን ሄዱ እንቅልፍ የተጫናቸው ብቻ እንደተኙ ሲቆዩ ዲናቆይ ቻሉስ በሙሉ ወደ ልጅ ዘውዴ ድንኳን ሄደው ድንኳኑ ጭንቅ ብሎ ሞልቶ የቀረው ሰው ከውጭ በግፊያ ይተራመሳል ልጃይሉ ወደ ድንኳኑ ሲጠጉ ሁሉም መንገድ መልቀቅ ጀመሩ መንገድ እየተለቀቀላቸው ወደ ድንኳኑ ተገቡ በኋላ ድንኳኑ ያለመጠን በሰው ተጣቦ አገኙት እንዴ አፍናችሁ ገደላችሁት እኮ በየተራዩት እንጂማ ይሄማ ራሱን በሽታ ነው አሉ ወዲያው ጥቂቶች ከልጃይሉ ጋር በድንኳኑ ሲቀሩ ሁሉም ድንኳኑን ለቀው ወጡና ከውጭ በድንኳኑ ዙሪያ አቆሙ እግዚአብሔር ቀዳል ያርግል ምንጊዜ ነደፈች አሉ ልጃይሉ እንቅልፍ ሸለብ አርጎኝ ቆይቼ ወደ አንድ ጎኔ እገላበጣለሁ ስል ነደፈችኝ ኦ እፎይ እናቴ እያለ ልጅ ዘውዴ መለሰ ላብም በፊቱ እንደ ውሃ ይቀዳ ነበር የጊንጥ ነደፋ አብዛኛውን ጊዜ አይግደል እንጂ ለጊዜው ምን ያህል ልብ እንደሚያጠፋ የሚያውቅ ሁሉ የሚያውቀው ነው አይዞ በርታ ምንም አይልህ ለመሆኑ ጊንጧ ተገላለች አሉ ልጅ ኃይሉ አዎ እሱስ ገድያታለሁ በድንጋይ ነው የጨፈለኳት አለ ልጅ ዘውዴ የታለች ዛዲያ አሉ ልጅ ኃይሉ ተትንሿ ድንጋይ ስር ናት አለ ልጅ ዘውዴ ወደ ድንጋይዋ በእጁ እያመለከተ ልጅ ኃይሉ ድንጋይዋን አነሱና ስንታሪ እንጨት ፊቴ ብድግ አርገው የሞተችውን ግንጥ እያገላበቱ ተመለከቷት ይህች ምንም የማትጎዳዋ ናት ባለ ሶስት ክርክሯ ትንሿ ናት ያ ባለ አምስትና ባለ ሰባት ክርክሩ ነው ክፉ እሱ መቼም ተባብ አይሻልም አሉ ልጅ ኃይሉ ኦ እንዴት አትጎዳ ልቤ እኮ እንደ ቅቤ ቀለጠች አለ ልጅ ዘውዴ እስቲ ግረን ልየው አሉ ልጅ ኃይሉ ይኸው እያለ ከጋቢው እግሩን ሲያወጣው እንዳንድ ነገር ተርፖል ብሎ አብጧል እንዴ እንዴ አሉ ልጅ ኃይሉ በቁጣ እንዴ ደንቆሮ ብቻ ነው እና የተሰበሰበው ተግሩ ዘንግ ላይ ሲነደፍ ጭኑን በክር ወይም በድግ አላሰራችሁትም አሉ ማንም መልስ ሊሰጥ አልቻለም ለካ ተዚህ ናችሁና በሉ አሁን ድግ አረብ ምላጭና ዋግም ታምጡልኝ እንዲያው ዝም ብላችሁ ከባችሁ ትንፋሽ መከልከል ብቻ ነው የምታውቁት እኔ እኮ አሁን ባላየው ሁሉን አድርጋችኋል ብዬ ልሄድ ነበር አሉ ልጅ ኃይሉ አይዋ በምላጭ ልታስቆርጠኝ ነው አለ ልጅ ዘውዴ እንደ ፈራ ሕፃን ያክስቱን ልጅ ፊት አንጋጥጦ እያየ መቁረጥ እኮ አይደለም ትንሽ ሸንተፍ ማድረግ ነው አሉ ልጅ ኃይሉ መቁረጥና መሸንተፍ ምን ልዩነት አለው እንዲያውም መሸንተፍ የሚለው ቃል ይበልጥ ያስፈራል አለ ልጅ ዘውዴ ተመልሰ ህፃን ልትሰንዳ እንዴ አሉ ልጅ ኃይሉ አይዋ በጊዮርጊስ ተወኝ ምላጭ አልወድም ሲቸግር እንጂ ማን ወዶ በምላጭ ይቆረጣል ብለህ አይዋ ትሞትልህ በማማ ሞት ተወኝ ዝም በል ጅል አማረብኝ ብሎ ነው አይጣጣይ እንዲያው አይዋ አንድ ጊዜ ተተናገፍ እሺ አትል እኔስ ተመላጩ ግንጣት ይሻለኝ ነበር አለ ልጅ ዘውዴ ልክ እንደ ህፃን ልጅ ሊስቅም ሊያለቅስም የሞከረ እየመሰለ ምላጩን የዛ ገመድና ዋገምት ይዞ አንድ ሰው ወደ ድንኳኑ ገባ ልጅ ዘውዴ እንደ መሳቅም እንደ ማልቀስም እያለ ልጅ ኃይሉን ሲለምን ቆይቶ ምላጩን እንደማይቀርለት ሲያቀው ጭኑን በድግ እንደታሰረ አውጥቶ ሰጠ እዚያም እንግዲህ እንዳሻችሁ አርጉት እኔ እንደሆነ እግሬ በምላጭ ስትነካ ላይ አለና ፊቱን ወደ ድንኳኑ ግድግዳ መለሰ ኧረ እባክህ ዝም በል ሰው ይስቅብሃል አሉ ልጅ ኃይሉ ከጦር ሜዳ ሸሽቻለሁ ሰው የሚስቅብኝ አንድ ትንሽ ምላጭ የፈራ ሰው
ስንት መሳሪያ ስታይ ልደፍር ነው? አይዋሙት በመላጭ የታፌን ጫፍ ተሚነቋት ደረቴን ባረር ቢሰነጥቁት ይሻለኛል። ሁለቱን ግግር ሳያልቅ ልጅ ዘውዴ እግሩ ከተነጠፈበት ቦታ ላይ በጠፍር ቢጤ ውጭር ያለ መስሎ ተሰማው። ማን ነገና ደምላጭ የተደገፈ እግሬን በጠፍር የምታቆስ አለ። ይልቅስ ቀና በል አለው ምላጭ ያዘው ሰውዬ። እያየውን ቆረጥ ተቆጥቷል እኮ አለ ውሸት። እውነቴን ነው ቀና በል። አሁን ባስቀልዱብኝ ምን ቸገራችሁ አለ ልጅ ዘውዴ። ተነሳና በዋገም ሲሞክሩት አሉት ልጅ ኃይሉ። ልጅ ዘውዴ ቆርጡኛል ብሎ የጠበቀው ቁመው የሚመለከቱትን ልጅ ኃይሉን ከመሆኑም በላይ በጊንቷ መርዝ ምክንያት ደንዘዝ ብለው የነበረው እግሩ ሳያስበው ሲበጣ የፈራው ምላጭ ምንም ሳይሰማው በመቅረቱ ቀና ብሎ የተበጣውን እግሩን ባየ ጊዜ ተገረመ። አረ ለካ ምላጭ እንዲህ ነው አያ አለ ልጅ ዘውዴ። ፈሪ አግኝቶ በፍራት አስጨነቀ እንጂ እሱማ እንዲህ ነው አሉ ልጅ ኃይሉ። ልጅ ዘውዴ የልጅ ኃይሉ ያጎታቸው ልጅ ከመሆኑ በላይ ከሳቸው ሳይለይ አክስቱ ከሆኑት እናታቸው ጋር በማደጉና ቀን ልጅ በመሆኑ በጣም ይወዱታል። እሱን ለማበረታታት ሲሉ አውቀው ተናገሩ እንጂ በስቃይ ብዛት ላብ በፊቱ ሲንቆረቆር ባላም አይዋ ስሞትልህ በማማ ሞተወኝ ብሎ ያሳደጉትን በዚህ ጊዜ ግን ከሞቱ ጥቂት ዓመታት ያለፋቸውን አክስቱን በጠራ ጊዜ እንባ ከዓይናቸው ሊያመልጣቸው በታላቅ መላ ነው ያስቀሩት። ከእግሩ ላይ ዋገምት ተክለው በጣም ብዙ የማይባል ጥቁር ደም ካወጡለት በኋላ ከዚያ ከነበሩት አንዱ ወደ ድንኳኑ ገባና እንዲያውም ረስቸው ነው እንጂ የጊንጥ መድኃኒት በድጌ ቋጥሬ ይዤ እኮ ነበር አለ። እስቲ አምጣው አሉ ልጅ ኃይሉ። ሰውየው ከድጉ አንድ ነጭ ስራ ወጣና በጥርሱ ፈርከት አድርጎ ለልጅ ዘውዴ ሰጠው። ምን ላርገው አለ ልጅ ዘውዴ። ቆርጥመህ የተነደፈውን ቦታና አካባቢ ቀባው አለ ባለ ጥሩ ሰውዬ። ልጅ ዘውዴ እንደተነገረው ወደ አፉ አግብቶ ቆርጠም ቆርጠም ሲያደርግ ስሩ በጣም ስለመረረው ፊቱን ኩስኩስ አድርጎ ኮሷት መሰለና ኡፍ ምሬቱ አንጀት ይቆርጣል አለ። ቶሎ ቆርጥምና በእጅ ላይ እንትፍ ብለህ ቀባው አለ ሰውየው። ልጅ ዘውዴ እንደታዘዘው አድርጎ ሲጨርስ እግሩ ታስሮበት ከነበረው የልጅ ኃይሉ ትርፍ ድግ ተቆረጠና ቁስሉ ተሸፍኖና ታስሮ ሲያልቅ አሁን ፀሐይ ወደ ጀርባችን ስለሆነችና በረድም ስላለች ጫኑና እንነሳ አሉ ልጅ ኃይሉ። እኔ በዚህ ገደቢት ቦታ አልቆይም፣ በቅሎዬን ጫኑልኝና ሳዘግም ልቆይ አለ ልጅ ዘውዴ። ያንተ በቅሎ አመለኛ ቢጤ ናት፣ ጭልጋ ጥግ ያደረገችን አይቻለሁ። አንተ ሳሞንን ጫን፣ እኔ ባንተው እሄዳለሁ አሉ ልጅ ኃይሉ። አይዋሙት አሁን ተሽሎኛል፣ የመላጭ ስም ሲጠራ ነው ጥሎኝ የጠፋ። ፍርሃቱ እንደሆነ ያጠፋ እንጃ አለ ልጅ ዘውዴ። ከዚያም መድኃኒት የሰጠውን ሰው በአይኑ ፈለገና አንተ ይሄ መድኃኒትስ ምላሴን ለዘለዘኝ፣ ምላሴ ይጎለጉላል እንዴ አለ። አዎ ትንሽ ይለዘልዛል፣ ትኩስ ነገር ስትጠጣ አሁን ይተውሃል አለ ሰውየው። አሁን ለዚህ ብዬ መንገዴን አስቁሜ ቡና ፍሉልኝ ይልህ አለ ልጅ ዘውዴ። ታመመህ ለምን ቆይተን አይፈላልህም አሉ ልጅ ኃይሉ። ምንም አይለው እኮ አለ ባለጥሩ ሰውዬ። ደህና ነኝ ኧረ አለ ልጅ ዘውዴ። በል በሳሙን ላይ ሁን አሉ ልጅ ኃይሉ። አይዋ የኔዋ እኮ ምንም አትለኝ፣ አውቃታለሁ ግምናት፣ ለታመመ ሰው አትሆንም። ዛዲያ ባንተ በቅሎ ላይ ልሄድ ነው? ሲያምህ እንኳ በቅሎዬ እኔስ ብሸከም ምን እኖራለሁ? እሺ እንግዲህ እሄዳለሁ። በቅሎዎችም አጋሶሶችም ተጭነው ጉዞ ተጀመረ።
መቅደላ ፋፉ ላይ ጩኸት በረከተ፣ የሴቱን አናውቅም ወንድ አንድ ሰው ሞተ። አይናዩ ቱርክ ባይ የምሸሽ መቅደላ መቅደላ ጓንቺ ክፉ ጎራ ሴቱን ሁሉ ንቆ ሲኮራ ሲኮራ ወንዶ አንቺን ወደደ ተኛ ካንቺ ጋር ነመዩ ቱርክባይ የምሸሽኝ አያችሁት ብያ ያንበሳውን ሞት በሰው እጅ መሞትን ነውር አድርጎት እርሳቱን እንደ ጠጅ መሱ ሲጠጣት ነመዩ ቱርክባይ የምሸሽኝ
ከፍኖተ ዲሞክራሲ ጋር ለሚደረጉ ግንኙነቶች በመልእክት ሳጥን ቁጥር 7337 ዋሽንግተን ዲሲ 20056 USA በኢሜል አድራሻችን efdpu@aol.com በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተ ርዕይ መጠቀም የምትችሉ መሆኑን እንገልጻለን።
Let me